ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞች እና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስለ አስተያየታችሁም እናመሰግናለን። አንዲት ሴት በጻፊነት ስራ ለመቀጠር ሄዳ ከቀጣሪው ጋር ቃለ ምልልስ ታደርጋለች። ቀጣሪው ጥያቄ ይጀምራል። ደሞዝ ስንት ቢከፈልሽ ጥሩ ይመስልሻል? አዲሷ ጻፊ ያልጠበቀችው ጥያቄ ስለሆነባት ያልኩትን ይከፍለኛል ብላ መማሰብ 3000 ብር ይከፈለኝ መርጣለሁ አለችው። ቀጣሪውን በዚህ ጊዜ አይ እንግዲያው ደሞዝሽን 4000 እናደርገውና በአመት ደግሞ የአንድ ወር ፍቃድ ከሙሉ ደሞዝ ጋር በዚህ ላይ ለሁለት አመት እኛ መስሪያ ቤት በቋሚነት የምትሰሪ ከሆነ ደግሞ አንድ BMW ቦነስ ምንሰጥሽ ምን ይመስልሻል አላት። አዲሷ ጻፊም እንደመደናገጥም ባጋጠማት እድል እንደመደነቅም ያለች ቀልደን ነው አይደል ብትለው ቀጣሪውን መልሶ ቀልዱን መጀመርሽው አንቺ ነሽ አላት። ተናስተልኝ ውድ የኢትዮጵያ ፔሳምንት ወይንም ኢትዮጵያን ዚስ ዊክ ሳምንታዊ የድረገጽ የሬዲዮ አድማጮቻችን ዘውትር እሁድ በKFCD 990 AM ላይ የምናስተላልፈውን የዛሬውን የኦክቶበር 20 ፕሮግራማችንን በዚች ከላይ ባንበብላችሁ ቀልድ ጀመርን። እንደምን ሰነበታችሁ?
Yeah.
አፒ ላቀውን ስለ ሙዚቃው በጣም ያመሰገነን ዛሬም እንደተለመደው የተለያዩ ዝግጅቶችንና ካለፈው ሳምንት የሚቀጥሉ ቃለምልሶችን ከተለያዩ የሙዚቃ ቅንብሮች ጋር በመዋዛት ይዘንላችሁ እንቀርባለን አድማጮች ከላይ በመግቢያ ላይ ያቀርብኩላችሁን ቀልድ ያነበብኩላችሁ በቅርቡ ታትሞ ለገበያ በሚወጣው በአሁኑ ሰዓት የኤዲቲንግ ወይንም በአማርኛ የአርታዊነት ስራው እየተጠናቀቀ ካለው ከፒያሳ ትናንትናና ዛሬ አጭር መድብል መጽሐፍ ላይ ነው። የፒያሳ ትናንትናና ዛሬ መድብል 3 ክፍሎች ያሉት ሲሆን በክፍል 1 የፒያሳን ትናንትናና የዛሬዋን እይታ እያስተያየ በብሩ የሚቃኝበት የፒያሳ የትናንት አራዶች የሚተረኩበት የሚወሱበት የሚታወሱበት ከዚህ በተጨማሪም ፒያሳው ስላሉ ድብቅ ቦታዎች ብዙ ጊዜ ፒያሳ ስንል ከውጭ የሚታዩ ነገሮችን ነው ምናየው ማለትም ካፍቴሪያዎች ቡና ቤቶች ኬክ ቤቶች መሸታ ቤቶች መዝናኛ ቤቶች የመሳሰሉት ናቸው ነገር ግን በፒያሳ ውስጥ ደግሞ የማይታዩ ቦታዎች አሉ እነ ያቆብ ጫካ መኩሪያ ገደል የመሳሰሉ ቦታዎች አሉ የአራት ኪሎንና የፒያሳን መሃል ቆርጦ የሚወስደው የራስ መኮንድሊ ወንዝን አልፎ የሚገኝ ትልቅ ጫካ አለ በዛ ስለዛ ብዙ የሚተርከው ብዙ አስደናቂ የሆኑ ነገሮች በስነ ጽሁፍ መልክ ተዋስተው የቀረቡ ጽሁፎች አሉ አድማጮች እዛ ላይ እነዚህ እንግዲህ በደራሲው በር የሚቀኙበት ናቸው ከዚህ በተጨማሪም የዚህ መጽሐፍ ደራሲ በስራና በትምህርት በሀገር አሜሪካ ያጋጠመውን እውነተኛ ታሪክ በስነ ጽሁፋዊ አስማት ማለት ይቻላል በልብ ወለድ መልክ የተረከበት ወይም የሚተርክበት ክፍል አለ ያ ሁለተኛው ክፍል ነው በሁለተኛው ክፍል ከተለያዩ ቦታዎች በተለያዩ ሰዎች የተነገሩ ቀልዶች የተሰባሰቡበት ክፍል ነው በአብዛኛው ቀልዶቹ ለዛ እንዲኖራቸውና የአድማጮችን አይንና ጆሮ እንዲማርኩ ደራሲው የብዕር ውበቱን ያጎናጸፈባቸው ለማድረግ ተሞክሯል በክፍል 3 ውስጥ ደግሞ አሁንም የዚህን እንግዲህ የ3 ክፍል እንዳለው ከለገልጫለሁኝ የደራሲውን የቀን ተቀን ገጠመኝ እና ክስተት ያካተቱ ጽሁፎች ይኖራሉ በዚህ ክፍል ውስጥም አዝናኝ አስተማሪ መሳጭ ሆኖ አሳሰብን የሚስቡና ቀልብን የሚይዙ ጽሁፎች ማግኘት ይቻላል እንግዲህ ይህን መጽሐፍ ለማዘዝና ያሉበት ቦታ ድረስ እንዲላክልዎ ከፈለጉ በስልካችን ይደውሉልን ስልካችን 410-292-2110 ነው ደግመዋለሁ 410-292-2110 ነው ወይም ደግሞ በሌላው ቁጥር 214-641-1685 214-641-1685 ብትደውሉ መልእክቱን የምናገኝ መሆናችን እየገለጽን ከዚህ በተጨማሪም ድረገጻችን ውስጥ በመግባት ማለትም www.ethiopianthisweek ድረገጽ በመግባት ኮንታክት አስ የሚለውን ብትጫኑና መልእክት ብትልኩልን በዛ ልናገኛችሁ እንችላለን እና ጥያቄያችሁን ወይም ደግሞ መጽሐፉን ምናልባት ማዘዝ ከፈለጋችሁ መልእክታችሁን በዛ ልትልኩልን ትችላላችሁ ሌላ አንድ ሙዚቃ ልጋብዛችሁ አብራችሁን ቆዩ
Some people
ፍቅሬ ተለመኒ እያለ የተጫወተልን ተክሌ ተስፋዝጊ ነበረ። ተክሌ ተስፋዝጊ ከሮሃ ባንድ ጋር አሁን የተጫወተው የድሮ ዘፈኑ ነው። ተክሌ ተስፋዝጊ አድማጮች እንደምታውቁት በህይወት የለም። ወደሚቀጥለው ፕሮግራማችን ከመሄዳችን በፊት የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት እሁድ ለዓለም ዋንጫ ማጣሪያ በአዲስ አበባ ስቴዲየም ከናይጄሪያው ብሔራዊ ቡድን ብዙ ጊዜ ናይጄሪያ ብሔራዊ ቡድን ሱፐር ኤግል እየተባሉ ነው የሚጠሩት የነበረውን ግጥሚያ አድማጮች እንደተከታተላችሁ በመገመት ቡድናችን አስደናቂና በጣም ተመጣጣኝ የሆነ ጨዋታ በአፍሪካ ውስጥ ኃይለኛ እየተባለ ከሚጠራው ቡድን ውስጥ በአንደኛ ደረጃ ከሚታወቀው ከናይጄሪያ ቡድን ጋር ቢያደርግም በኳስ ዓለም መሸነፍና ማሸነፍ ያለ ነው እና 2-1 የመሸነፍ እድል አጋጥሞት ውድድሩን በናይጄሪያ አሸናፊነት ጨርሷል። ሁለተኛው ዙር ውድድር በሚቀጥለው ወር ኖቬምበር 16 በናይጄሪያ ይካሄዳል። በዚህ አጋጣሚ ለቡድናችን መልካም እድል ጥሩ ውጤትን እንመኛለን። በስፖርት ዓለም ውስጥ ማሸነፍና መሸነፍ ሁሌም ያለ ቢሆንም ተስፋ ሳይቆርጡ ከታገሉ ግን አንድ ቀን ድል ማድረግ አይቀርምና እንደ ተራራ የገዘፈውን የናይጄሪያን ቡድን ለማናሸንፍበት ወይንም ላናሸንፍ የምንችልበት ምንም ምክንያት የለም። በተለይም ባለፈው እሁድ የነበረውን ጨዋታ ለክታተለን የኢትዮጵያ ብሔራዊ ቡድን ተጫዋቾች በፍጥነትም ይሁን በኳስ ጥበብ ከናይጄሪያ ባልተናነሰ ሁኔታ መጫወታቸውን ይህ ደግሞ ብሩህ ተስፋ እንዳላቸው አስመስክረዋል። በዚህ አጋጣሚ ግን ሳንገልጽ ለናልፈው የማንፈልገው ነገር አለ። ውድድሩ ባለቀ ሰዓት ከውድድሩ ከተፈጸመ በኋላ አንዳንድ በስሜት የጦዙ የእግር ኳስ ደጋፊዎች የናይጄሪያ ብሔራዊ ቡድን የሚሄድበትን አውቶቡስ ድንጋይ ወርውረው መስታወቱን መስበራቸውና ይባስ ብሎ የመሃል ተጫዋቹ ኢጋቦር የመፈንከቱ ጉዳይ ነው። ይህ ለስፖርት ቤተሰቦችና በተለይም እንግዳ ተቀባይ ለምትባለው ሀገራችን መልካም ስም የሚሰጥ አይደለም። መሸነፋችንን በጸጋ መቀበል አለብን። በስሜት ተነድተን መልካሙን ስማችንንና ኢትዮጵያዊ ስዕላችንን ጥላሸት መቀባት አይገባንም። ተመሳሳይ ጨዋታ በኖቬምበር 16 በናይጄሪያ ስለሚካሄድ ለቡድናችን መልካም እድል እየተመኘን እችን ዛሬ ብንሸነፍ ነገ አሸናፊዎች ነን የምትለዋን በወጣቶች የተሰሜች ዜማ ከውድድሩ በኋላ የወጣ ዜማ ናት። ያንን ዜማ እጋብዛችኋለሁ። ለዋሎዎቹ መልካም እድልን እየተመኘን አድማጮች ባለፈው ሳምንት ከታዋቂው ጋዜጠኛ ንጉሴ አክሊሉ ጋራ ክፍል ሁለት ውይይትን ይዘላችሁ ቀርበናል። ውይይታችንን ያበቃ ነው ንጉሴ በሙያው የተነሳ እንዴት ተጽዕኖ ተደርጎበት ከሚያፈቅረው ስራ ሊወጥ አንደቻለና ንጉሴን በተለይ ያስተዋወቀው የሁድ ፕሮግራም ዝግጅት እንደነበረና የሁድ ፕሮግራም ትውስታውን እያወጋን ነበረ ሳምንት የተለያየ ነው። ዛሬም ከዛን ቀጥላለን። ከዚች የመሸጋገሪያ ሙዚቃ በኋላ ክፍል 3 ውይይታችንን ከጋዜጠኛ ንጉሴ አክሊሉ ጋራ እንቀጥላለን። አብራችሁን ቆዩ።
እነሱ ይቆጣሉ። የተነቃነቀው ሁሉ መውለቅ የለበትም ብለው ሴትዮዋ እንድትከስ ያረጋታል። ተከስና ያንን የመጀመሪያ ልጅን ጥርስ ያወለቀውን ክሊኒክ እንዲቀጣ ካሳ እንዲከፍል ታደርጋለችና ይሄን ታሪክ ያን ጊዜ በውድ ፕሮግራም አሸናፊ ዘደቡ አዲስ አበባ የሚባል ትግረኛ ነበረ ከጀርመንኛ ቋንቋ ተርጉሞ በስልክ ያጫውተኝ ነበር። ስልክ ደውሎ ይሄ ለውድ ፕሮግራም ይኖርሃል ይሆናል ጀርመን ሀገር እንዲህ አይነት ታሪክ ተፈጸመ ብሎ የልጁን የዜናውን ያልኩትን ፍርሱን ታሪክ ያወራኛል። ይሄን እኔ እና እሱ በምንነጋገርበት ጊዜ በመሃል አንድ ስልክ ይገባል። ኮሎኔል ጫላሉ ይላል በማዕበሪና በሱ አሸናፊና በኔ ስልክ መሃላ።
እሺ
የሉም የት ሄዱ ወጣዋል አይመለሱም እንጃ መመለሳቸውን እንጃ ካሁን በኋላ ትላለች። ያን ጊዜ 11 ተኩል ነው ስራ መውጫው በ9 ሰዓት ነበር ይሄ ስልክ የነበረውና ስራ ተተው የት ሄዱ ስንል አንዱ ደግሞ ከፔፕሲ አካባቢ ይደውልና ደሞዝ ዛሬ ተከፈለ ወይ ይላል። አይ አልተከፈለም ነገ ጠዋት ተብሏል ይላል። እንደገና ደግሞ አንዱ ይደውልና የትም ወርቅ አለችው ይላል። አሁንም በዚህ በኔና ባሸናፊ ስልክ መሃል ነው ይሄ መጣው የትም ወርቅ አለች ብሎ ያቀርብለታል ሰውየው። የትም ወርቅ ስትቀርብ ድምጿ ተዘግቷል ማናገርም አችልም እንዴ ምን ሆነሽ የትም ወርቅ ጉንፋን ያዘሽው ይላል ሰውየው። አይ እንደው ይገርምሃል ከዚህ የዘጋ ፈላ ድንጋይ ያደርሰው መለሰኝ። ምን ሆነሽ እንዴ መምሬ ማዛ ራጉኤል ቤተክርስቲያን ራጉኤል ያለው ጥላት ወደ እንጦጦ ይሄድ ተብሎ በዛ ምክንያት መርካቶ ውስጥ ረብሻ ተነስቶ መምሬ ማዛ ታቦቱን ከሚወስዱት መካከል አንዱ ነበርና አልሞቱም እንዴ አልሰማህም እንዴ የሱን እኮ ቀብር እዚህ ቅዳሜ ለታስፈጽመን እኛ ደግሞ በማግስቱ ፈላ ድንጋይ ወደዚህ ወደ አማራው ሀገር ውሎ ልናሱ ሄደን እዛም ለቅሶ ተጨምሮበት ድምጼ በዚህ ምክንያት ተዘግቶ ከዚህ የዘጋኝ ፈላ ድንጋይ አደርሶ መለሰኝ የሚል ቃል ትናገራለች። ይሄ ፈላ ድንጋይ የተባለው መንግስቱ ኃይለ ማርያም ነው ጥቁር ድንጋይ ማለት ነው። ንጉሴ አክሊሉ መንግስትንና ህዝብን መንግስትንና ማን ህዝብንና ፓርቲን ሊያጋጭ ፈልጎ ነው ሊገለጽ የማይገባው ነገር ነው በሬዲዮ ያቀረበው ተብዬ ይህንን በጭውውት መልክ በማቅረቤ የስልኩንም በየስልኩ ጣልቃ የገባውንም ነገር ይህንንም ደግሞ የሴትየዋንም ነገር የዘንድሮ ስልክ ጥራ ያሉትን ትቶ ጥራ ያላሉትን ነው የሚጠራው ብዬ ፕሮግራም በመስራቴ በዚህ ምክንያት አንዱ ሊያባረረኝ ቻለው አንደኛው ይሄ ነው። እና ምንድን ነው ትልቁ ቃል እዛ ውስጥ የተነገረው የልጁን ጥርስ መልሶ እዛው ማቆም ይቻል ነበረ ህክምናው ቢቀር በሞቀ ውሃ በጨው አድርገው ጥርሱን በዛ መልክ ቢዘፈዝፉት እና በጨውና በሞቀ ውሃ እንዲይዘው ቢያደርጉ ኖሮ ጥርሱ ሳይነቃነቅ ሳይወልቅ እዛው ላይ ይቆም ነበር። የተነቃነቀ ሁሉ አይወልቅም ነው ያለው ያ ሐኪሙ። እና እኔ ደግሞ በጥርስ መልሶ ማቋቋም የተካኑት ዶክተር ከሌ ፕሮፌሰር ከሌ እንዲህ ብለው ምስክርነት በመስጠታቸው ለልጁና ካሳ ተከፈላቸዋል። አንተ በጥርስ መልሶ ማቋቋም ያልከው ወያኔና ሻዕቢያ ደርግን መሳቂያ መሳለቂያ የሚያደርጉበትን የሰፈራ ፕሮግራም ስትቃወም ነው ተብዬ በሁለተኛ ደረጃ ደግሞ የአንቀጽ ተጠቅሶ ያው የመጀመሪያው የጠዋት ምድጃው ተጠቅሶ በእነዚህ ሶስት ምክንያቶች እንደ ርዕሰ አንቀጽ ተጽፎ ከስራ መሰናበቴ ትዝ ይለኛል። ወንድስ
በጣም የሚገርም ታሪክ ነው። እርግጠኛ ነኝ አድማጮች ይሄንን አያውቁም፣ ብዙ ሰው ይሄንን አያውቅም ይመስለኛል። በነገራችን ላይ አድማጮቻችን እየተወያየን ያለነው በኢትዮጵያ በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ድረገጽ ከታዋቂው ጋዜጠኛ ንጉሴ አክሊሉ ጋር ነው። ውይይታችንን እንቀጥላለን። ከዛ በኋላ ለተወሰነ ጊዜ በብሔራዊ ሎተሪ አስተዳደር ውስጥ የህዝብ ግንኙነት ሆነህም ሰርተሃል። እንግዲህ ምናልባት አንዱ ምክንያት ማስታወቂያ መስጠት ስላልተመቸህም ሊሆን ይችላል። እንዴት ነበረ በብሔራዊ ሎተሪ አስተዳደር ውስጥ ፐብሊክ ሪሌሽን ወይም ፒአር ወይም ህዝብ ግንኙነት ሆነ ስሰራ ገጠመኝ ምን ነበር?
አዎ እንግዲህ ከዚህ ወንደሰን ከመልቀቄ በፊት ያው ምንድን ነበር የሚሉኝ እንግዲህ ያን ጊዜ ሰፋ ነበር ኃላፊ ያለ ሌሎች ደግሞ ቅድም ያልኩ በጉድ ፕሮግራም ላይ በኋላ የመጡ አለቆች አሉ በፊት በነበሩት የተተኩ እና እነሱ ደግሞ አንተ የምትናገረውን ነገር ህዝብ ይሰማል፣ ህዝብ ያዳምጣል፣ ህዝብ ይቀበላል፣ ወደማትናገርበት ወደምትጽፍበት አካባቢ ብናዛውርህ ወደ ኤርትራ ስራ ብንሰድህ ወይም ደግሞ ወደ ዜና አገልግሎት ብትሻገር እያሉ በቃ እንደው ያንተ ድምፅ መስማት የለበትም እያሉ ይናገሩ ነበርና ልክ በዚህ ምክንያት ከስራ ሲያግዱኝ መጀመሪያ ሄድኩት ማስታወቂያና ማከፋፈያ መምሪያ የሚባል ከኢትዮጵያ ፕሬስ ድርጅት ጋር ጎን ለጎን የሚሰራ ብርሃንና ሰላም ያለ በዛው በማስታወቂያ ሚኒስቴር ውስጥ ይንቀሳቀስ የነበረ ድርጅት ውስጥ ነው። እዛ ብዙ አልቆየሁም። ከአንድ ወር ላነሰ ጊዜ ነው ብሔራዊ ሌቶሪ እንዳልከው የማስታወቂያ ኃላፊነት ስራ እንዳለ ሰማሁ፣ አመለከትኩ። እንደውም አለቃዬ ወይዘሮ ማዛ ቀጣው ምንድን ነው ያሉት፣ እና አንተን እሁድ ፕሮግራም ላይ ሆነህ ብሰማህ ነበር ደስ የሚለኝ፣ ጠዋት ጠዋት ቤቴ ሆኜ እንዴት አንተን ወደዚህ አመጣለሁ አሉ። አይ ተቸግሬያለሁ፣ እዛ መስራት አልቻልኩም፣ ቦታ ካለው ውሰዱኝ አልኳቸው። ወሰዱኝ። ትዝ ይለኛል አንድ ሚኒስትር የገንዘብ ሚኒስትር ሆነው የተሾሙት ተኮላ ደጀኔ በኋላ ላይ ሲመጡ ንጉሴ እንዴት መጣ እዚህ አካባቢ ብለው ሲጠይቋቸው እብዶች የጣሉትን ነው እኔ ያነሳሁት እንዳሉ ትዝ ይለኛል። እና እንደገና የዚህ ቀይ ኮከብ ዘመቻ ከተካሄደ በኋላ መቀሌ ከመያዙ በፊት የተጠናከረ የፕሮፓጋንዳ ስራ መሰራት አለበት ተብሎ ካለሁበት ከብሔራዊ ሎተሪም ለመውሰድ ከፍተኛ ጥረት ተደርጎ ነበረ። ነገር ግን እኚህ የብሔራዊ ሎተሪ ስራ አስኪያጅ ወይዘሮ ማዕዛ ቅጣው ያን ጊዜ የውጭ ጉዳይ ሚኒስትር በወቅቱም የገንዘብ ሚኒስትር ለነበሩት ለተስፋዬ ድንቃ አስረድተው እዛው ስራዬ ላይ እንድቆይ ሆኛለሁ። እና ብሔራዊ ሎተሪ እሱ ደግሞ እንዳልከው ራሱን የቻለ በጣም ብዙ 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 ትዝታ ነው ያለኝ። በየዕለቱ የምገናኘው ደስ ከሚላቸው ሰዎች ጋር ነው። ሎተሪ ደርሷቸው አደርሷቸው ሲመጡ መጀመሪያ ማጫወታቸው፣ ማነጋግራቸው፣ ማግባባት።
እንግዲህ አድማጮች ይህንን የሚቀጥለውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። የሎተሪው ትዝታ በተለይ ሎተሪ ሲወጣ ምን አይነት ስሜት እንደሚሰማ ታውቁታላችሁ። እኔ ሎተሪ ደርሰኝ ስለማላውቅ ስሜቱን ለመናገር አልችልም፣ ግን ሎተሪ ደረሳችሁ ልታውቁ ትችላላችሁ። እና ጋዜጠኛ ንጉሴ አክሊሉ እንግዲህ ሎተሪ ደርሷቸው ከነበሩ ሰዎች ጋራም ያሳለፈው ገጠመኝ አለ። ያንን ገጠመኝ በሚቀጥለው ሳምንት ይዘን እንቀርባለን። እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ustream ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።